ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የዕለተ ማክሰኞ ምሽት ፕሮግራም አሁን ጀመራል። ተከትሎ የተናገሩ በርከት ያሉ ዘገባዎች አሉን። በእለቱ በሰዓቱ ይቀርባል። የማክሰኞ ሚያዝያ 25 2014 ዓ.ም ዝግጅታችን እንደሚከተለው ይስተናገዳል። አስተናጋጃችሁ አሉላ ከበደ ነኝ። የእለቱ ዜና አቅራቢ ደረጀ ደስታ ነው። የሰዓቱን ዜና እንስማና ወደ ዝርዝሮቹ እንዘልቃለን። መልካም ምሽት።
ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ የሰብአዊ መብቶች ኮሚሽን የመንግስት ወታደሮች አንድ የትግራይ ተወላጅ ወንድ ልጅን ሲያንገላቱ ከዚያም በጥይት ሲመቱ የሚታዩበት እንደሆነ የተገለጸውንና በኢንተርኔት እየተዘዋወረ የሚገኘውን የቪዲዮ ምስል በመመርመር ላይ መሆኑን አስታውቋል። በአራት ደቂቃው የቪዲዮ ምስል ላይ የኢትዮጵያ መከላከያ ሰራዊት መለየው ልብስ የለበሱ ሰዎች የከበቡትና አቢ አዲ ከተባለው የሰሜን ትግራይ አካባቢ የመጣ ነው ያሉትን የትግራይ ተወላጅ ልጅ ሲያዋክቡት ይታያል። የኢትዮጵያ የሰብአዊ መብቶች ኮሚሽን ድርጊቱን በተመለከተ መረጃ በመሰብሰብ ላይ መሆኑን ገልጧል። በቪዲዮ ምስሉ ላይ ፊቱ ደም በደም የሆነው ልጅ ቁጭ ብሎ ዩኒፎርም የለበሱት ሰዎች ከበውት እንገድልሃለን እያሉ ሲያስፈራሩትና በማስከተል አንደኛው ጠጋ ብሎ ሲተኩስበት የሚታይ ሲሆን ቪኦኤ ይህ ድርጊት የተፈጠረበትን ስፍራም ሆነ በምስሉ ላይ የሚታዩትን ሰዎች ማንነት በነጻ ምንጭ ለማረጋገጥ አልቻለም። ገልሞ ዳዊት ከአዲስ አበባ ባጠናቀረው ዘገባ እንዳለው ጉዳዩን አስመልክቶ የተጠየቁት የኢትዮጵያ መንግስት ኮሚኒኬሽን ሚኒስትር እና የኢትዮጵያ መከላከያ ሚኒስትር ቃል አቀባይ ፈቃደኛ ሳይሆኑ ቀርተዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ከፍተኛ መሻሻል አሳይቶ የነበረው የኢትዮጵያ ሚዲያ በከፍተኛ ሁኔታ ማሽቆልቆሉንና በተለይ ለእስር የሚዳረጉ ጋዜጠኞች ቁጥር በከፍተኛ መጠን መጨመሩን ዓለም አቀፉ የጋዜጠኞች መብት ተከራካሪ ሲፒጄ አስታውቋል። በሌላ በኩል ከትላንት በስቲያ ሲቪል በለበሱ ታጣቂዎች ከመኖሪያ ቤት የተወሰደው የአማራ ድምፅ የተሰኘውና የኢንተርኔት ላይ ሚዲያ አዘጋጅ ጎበዜ ሲሳይ የትና በምን ሁኔታ እንዳለ ማወቅ አልቻልንም ሲሉ የግል ጠበቃውና ቤተሰቦቹ ገልጸዋል። ጠበቃ አዲሱ አልጋው ዛሬ አዲስ አበባ ውስጥ ወደሚመለከታቸው የፍትህ ተቋማት ተዘዋውረው መጠየቃቸውንና ምንም አይነት መረጃ ማግኘት እንዳልቻሉ ገልጸዋል። ይህ በእንዲህ እንዳለም በእስር ላይ የሚገኙትና ሁለቱ የኦሮሚያ ኒውስ ሚዲያ ዘጋቢዎች ክሳቸው ውድቅ ተደርጎ በአስቸኳይ እንዲፈቱ ሲፒጄ ጠይቋል። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ሶማሊያ ውስጥ የአልሸባብ ተዋጊዎች በማዕከላዊ ሶማሊያ ሸበሌ ክፍለ ግዛት ውስጥ የሚገኘውን የአፍሪካ ወታደራዊ የጦር ሰፈር በዛሬው ዕለት በመውረር ማጥቃታቸው ተነገረ። የአካባቢው ባለስልጣናትና የደህንነት ባለስልጣናት አልሸባብ የጦር ሰፈሩን ለጥቂት ጊዜ ተቆጣጥሮ መቆየቱን ተናግረዋል። ከመቋዲሾ በስተሰሜን 150 ኪሎ ሜትር ላይ የምትገኘው የኢላባራፍ ከተማ ከንቲባ አብዱላሂ ሐጅ መሐመድ አማጽያኑ ወደ ጦር ሰፈሩ የዘለቁት መጀመሪያ በትላልቅ ተሽከርካሪዎች የተሰማሩት ሁለት የአጥፍቶ ጠፊዎች ባደረሱት ፍንዳታ ሰብረው ከገቡ በኋላ መሆኑን ገልጸዋል። አልሸባብ 173 የአፍሪካ ህብረት ወታደሮችን መግደሉን ያስታወቀ ሲሆን የህብረቱን ወታደሮች በጦር እስረኝነት መያዙ አስታውቋል። አልሸባብ የሰጣቸው መግለጫዎች በገለልተኛ ወገን ያልተረጋገጠ ሲሆን የአፍሪካ ህብረት ዋና ጽህፈት ቤትም ሆነ የሶማሊያ ወታደራዊ ባለስልጣናትን አስተያየት ለማግኘት የተደረገው ሙከራ አልተሳካም። ጥቃቱ በደረሰ ጊዜ በስፍራው ያልነበረ መሆኑን የገለጸው መሐመድ የተባለው ሰው ለቪኦኤ እንደተናገረው ብዙ ሰዎች መሞታቸውን ገልጾ ቁጥራቸው ባይታወቅም ከህብረቱ ጦር የተገደሉት አብዛኞቹ የብሩንዲ ወታደሮች መሆናቸውን አስታውቋል። የማሊ ገዢ ወታደራዊ ጁንታ ከትናንት ሰኞ ጀምሮ ከቀድሞ የአገሪቱ ቅኝ ገዢ ፈረንሳይ ጋር የነበረውን ወታደራዊ ስምምነት ማቋረጡን አስታውቋል። የፈረንሳይ ወታደሮች በማሊ ሉዓላዊነት ላይ ያደርሱታል ያለው አሳዛኝ ጥሰት አውግዟል። ማሊ ውሳኔውን እንደምታሳልፍ ለሳምንታት የተጠበቀ ሲሆን የመጨረሻው ማረጋገጫ መነገሩ በፈረንሳይና በማሊ የጁንታ መሪዎች መካከል ያለውን ግንኙነት የበለጠ ሊያበላሸው ይችላል ተብሏል። የማሊ ባለስልጣናት ውሳኔውን ትናንት ሰኞ ከሰዓት በኋላ ለፈረንሳይ ያሳወቁ መሆናቸውን የገለጹ ሲሆን ፈረንሳይ እስካሁን በጉዳዩ ላይ ይፋዊ መግለጫ አልሰጠችም። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅ በሶስት የምዕራብ አፍሪካ አገሮች የሚያደርጉትን ጉብኝት በመቀጠል ትናንት ረፋዱ ላይ ኒጀር ገብተዋል። ዋና ጸሐፊው በኒጀር ከፕሬዚደንት መሐመድ ባዙም ጋር የተነጋገሩ ሲሆን በአገሪቱ የተንሰራፋው ሽብርተኝነትን ለመዋጋት ተጨማሪ የዓለም አቀፍ ድጋፍ ጠይቀዋል። ዋና ጸሐፊው ባለፈው እሁድ ከሴኔጋል ፕሬዚደንት ማኪሳል ጋር በዳካር ተገናኝተው ተነጋግረዋል። በወቅቱም ባደረጉት ጥሪ ወታደራዊ መፈንቅለ መንግስት በተካሄደባቸው በቡርኪና ፋሶ፣ ጊኒና ማሊ የሚገኙ አምባገነን መሪዎች ስልጣንን ለሲቪሎች በአስቸኳይ እንዲያስረክቡ ማሳሰባቸው ይታወሳል። ዩክሬን ውስጥ በሩሲያ ኃይሎች በተከበበችው ማሪዮፖል ከተማ 100,000 የሚደርሱ ሰላማዊ ሰዎች የሚገኙ መሆኑን የከተማው ከንቲባ ተናገሩ። ከንቲባው ቫዲም ቦይቼንኮ በኦቭስታል ፋብሪካ ውስጥ በየምሽጉና በየቱቦዎቹ የሚገኙ 2,000 ሰዎችን ጨምሮ ሰላማዊ ሰዎች አሁንም በከተማ ውስጥ እንደሚገኙ ተናግረዋል። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሪ ኩሌባ ትናንት ሰኞ እንደተናገሩት እስካሁን በተደረገው ድርድር የወጡት ሰላማዊ ሰዎች ብቻ መሆናቸውን ጠቅሰው በፋብሪካ ውስጥ የሚገኙ ወታደሮችን አስመልክቶ የዩክሬን መንግስት እየተደራደረ መሆኑን አስታውቀዋል። የሩሲያ ወታደሮች ትናንት በሰጡት መግለጫ በፋብሪካ ውስጥ ከነበሩት ሰላማዊ ሰዎች መካከል 69 የሚሆኑት የዩክሬን ኃይሎች ወደሚቆጣጠሩት አካባቢ መሄድ የፈለጉ ሲሆን ሌሎች 57 የሚሆኑት ግን በሩሲያ ኃይሎች ቁጥጥር ስር በሚገኘው ስፍራ ለመቆየት መወሰናቸውን ተናግረዋል። ቀደም ሲል ሩሲያ ዩክሬናውያንን ያለፈቃዳቸው አስገድዳ ተወስዳቸዋለች የሚል ስሞታ በዩክሬን በኩል ተሰምቷል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ባለፈው ሰኞ ለግሪክ ቴሌቪዥን በሰጡት መግለጫ በፋብሪካ ውስጥ የቀሩ ሰላማዊ ሰዎች በሩሲያውያን እንወሰዳለን የሚል ስጋት ስላላቸው በዚያው መቆየትን መርጠዋል ብለዋል። በመጨረሻም የኦሮሞ ነጻነት ግንባር መስራችና በተለያዩ ደረጃዎች በመሪነት ያገለገሉት ጸሐፊና የሳይንስ ምሁር የነበሩት ታደሰ ኤባ ትናንት ዕለት ከዚህ ዓለም በሞት ተለይተዋል። ዶክተር ታደሰ ያረፉት እዚህ ዩናይትድ ስቴትስ ውስጥ በሕክምና ሲረዱ ከቆዩ በኋላ መሆኑ ታውቋል። የኦሮሞ ነጻነት ግንባርና የዋሽንግተን ዲሲ አካባቢ የኦሮሞ ማህበረሰብ አባላትና ድርጅቶች በየፊናቸው ባወጡት መግለጫ በዶክተር ታደሰ መሞት የተሰማቸውን ሐዘን ገልጸዋል። የኦሮሞ ነጻነት ግንባር በመግለጫው ዶክተር ታደሰ ኤባ በኦነግ በተመራው በረጅሙ የኦሮሞ ሕዝብ ትግል ውስጥ በተለያዩ የኃላፊነት ደረጃዎች ጉልህ ተሳትፎ የነበራቸው የተሰጣቸውን ኃላፊነት በብቃትና በጽናት የተወጡ ምሁርና ታጋይ ነበሩ ብሏል። አድማጮች፣ ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ማክሰኞ ሚያዝያ 25 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪው ኤልያስ አስማረ፣ የስርጭት መሐንዲሱ ፓትሪክ ዲያ፣ እንዲሁም በቀጥታ ስርጭት የምስልና ድምፅ አቀናባሪው ጆ ጊል ነው። አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊም የምስልና ድምፅ ቅንብሮችን አሰናድተው አድርሰውናል። የዕለቱ ዋና አዘጋጅ ጽዮን ግርማ ናት። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። ቀደም ብዬ በመግቢያው ያስተዋወቅኩት የፕሬስ ቀን ነው ዛሬ በርከት ያሉ ዘገባዎቻችን የተካተቱበት። ከትላንት በስቲያ ሲቪል በለበሱ ታጣቂዎች ከመኖሪያ ቤት የተወሰደው የአማራ ድምፅ የተሰኘው የኢንተርኔት ሚዲያ አገልግሎት አዘጋጅ ጎበዜ ሲሳይ የትና በምን ሁኔታ ላይ እንዳለ ለማወቅ አልቻልንም ሲሉ የግል ጠበቃውና ቤተሰቦቹ ተናገሩ። የሕግ ጠበቃው አቶ አዲሱ አልጋው ዛሬ በአዲስ አበባ ከተማ ወደሚመለከታቸው የፍትህ ተቋማት ተዘዋውረው መጠየቃቸውንና እስካሁን ምንም አይነት መረጃ ያለማግኘታቸውን ነው የገለጹት። ይበ እንዲህ እንዳለ በስር ላይ የሚገኙት ሁለት የኦሮሚያ ኒውስ ሚዲያ ዘጋቢዎች ክሳቸው ውድቅ ተደርጎ በአስቸኳይ እንዲፈቱ ሲል ሲፒጄ ጠይቋል። አስቴር ምስጋናው ዝርዝሩን ይዛለች።
የአማራ ድምጽ የተሰኘ የዲጂታል ሚዲያ አዘጋጅ ጎበዜ ሲሳይ ባለፈው እሁድ ሲቪል በለበሱ የመንግስት ታጣቂዎች ከመኖሪያ ቤቱ እንደተወሰደና አሁን የትና በምን ሁኔታ ውስጥ እንዳለ ማወቅ አለመቻላቸውን ያዘጋጁ የግል ጠበቃ አዲሱ አልጋው ለአሜሪካ ድምጽ ተናግረዋል። ታጣቂዎቹ 7 መሆናቸውን የገለጹት ጠበቃው ወደ መኖሪያ ቤቱ ሲገቡም በአጥር ዘለው እንደሆነም አክለው ተናግረዋል።
በቁጥጥር ስር የዋለው ሚያዝያ 23 2014 ዓ.ም በግምት ከጠዋቱ 4 ሰዓት አካባቢ ላይ ነው። መያዙን የሰማው የእሱ ታናሽ ወንድም አለ። በእሱ አማካኝነት ነው ብቻ ሀያት ባቡር ጣቢያ አካባቢ ከሚገኘው ተከራይቶ ከሚኖርበት ግቢ ነው ከቤቱ ነው የምትወሰዱ። 8 ምናምን አካባቢ የሚደርሱ ሲቪል የለበሱ የመንግስት ጸጥታ ያሉ የሚባሉ ሰዎች ናቸው ይሰዱ። ትጥቅ ይዘዋል። ይህም በአጥር ዘለው እንደገቡ ነው የነገሩኝ። በር አለው ግቢ፣ ግን እነሱ በአጥር ዘለው ገብተው እንደያዙት።
ጠበቃ አዲሱ ዛሬ በአዲስ አበባ ከተማ ጉዳዩ ወደሚመለከታቸው የፍትህ ተቋማት ተዘዋውረው መጠየቃቸውንና አዘጋጁ የት እንዳለ መረጃ ማግኘት አለመቻላቸውን አክለው ገልጸዋል።
48 ሰዓትም ስለሞ ነው ምናልባት ፍርድ ቤት ሊያቀርቡት ይችላሉ በሚል ጠዋት ላይ እስከ 5:30 አካባቢ ድረስ የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ጋር ቀርቤ ነበር። በመሰለኝ ብሎ የተጠረጠሩ ሰዎች የሚቀርቡበት እዛ ስለሆነ ሊቀርብ አልቻለም። ይዞት የቀረበ መርማሪ ፖሊስ የለም። በዚህ ምክንያት እንደገና ከችሎት ከወጣው በኋላ አዲስ አበባ ፖሊስ ኮሚሽን እስረኛ ክትትል ክፍሎች ለማጣራት ሙከራ አድርጌያለሁ። መረጃ ያላቸውም የእለት ሁኔታ ክትትል ክፍል የሚባላል እሱ ጋር ጠይቄ ነበረ። እነሱ መረጃ ያላቸውም የፌዴራል ፖሊስ ኮሚሽን ምርመራ ወንጀል ምርመራ ቢሮ ጋር ሄጄ እንደዚሁ ለማግኘት ሙከራ አድርጌ ነው። እስካሁን እኛ ጋር አልቀረበም የሚል ምላሽ ነው የተሰጠኝ። ያሰረውንም አካል አላወቅነውም፣ የታሰረበትን ቦታ አላወቅነውም።
በቆቦ ከተማ እንደምትገኝና የሁለት ልጆቹ እናት መሆኗን የገለጸችው ወይዘሮ መሰረት ደሳለኝ ባለቤቷ ሲቪል በለበሱ ታጣቂዎች መወሰዱን ከአከራዮቹ መስማቷንና እስካሁን ያለበትን ለማወቅ ከጓደኞቹ በስልክ እየጠየቀች መሆኑን ገልጻለች።
አከራዮቹ ናቸው የነገሩኝ። ስደውል ስልኩ ይጠራል አይነሳልኝ ሲል ምንድን ነው ያለው ነገር ብዬ እነሱ ጋር ደወልኩ። እሑድ 4 ሰዓት ላይ ጥያቄ ትፈለጋለህ ብለው እንደወሰዱት ነው። የስራ ባልደረቦችም እየፈለጉ ነው፣ ጓደኞችም እየፈለጉ ነው፣ ግን ምንም ያለበትም ቦታ ማወቅ አልቻለም።
በቅርቡ የአማራ ድምጽ የተሰኘ የዲጂታል ሚዲያ ከፍቶ በመስራት ላይ የሚገኘው ጎበዜ ሲሳይ ከዓመት በፊት በኢትዮጵያ ሳተላይት ቴሌቪዥን ጋዜጠኛ የነበረ ሲሆን ከኢሳት ጋር በፍትሐ ብሔር ወንጀል ክስ ላይ መሆኑንም ጠበቃው አክለው ገልጸዋል። በሌላ በኩል በእስር ላይ የሚገኙት የኦሮሚያ ኒውስ ኔትወርክ ኦኤንኤን 2 ዘጋቢዎች በአስቸኳይ ከእስር እንዲለቀቁ ዓለም አቀፉ የጋዜጠኞች መብት ተከራካሪ ሲፒጄ ባወጣው መግለጫ አስታውቋል። ዛሬ በዓለም አቀፍ ደረጃ የሚከበረውን የፕሬስ ነጻነት ቀን አስመልክቶ መግለጫ ያወጣው ሲፒጄ ደሱ ዱላና ቢቂላ አመኑ በአስቸኳይ እንዲፈቱ ጠይቋል። ሁለቱ ተከሳሾች በኦሮሚያ ጠቅላይ ፍርድ ቤት ቀርበው የነበረ ሲሆን የዛሬውን ውሎ በተመለከተ ጠበቃቸው አቶ ጉዲና ፍቃዱ ስለ ውለው ለአሜሪካ ድምጽ አብራርተዋል።
የተከሰሱት በህጋዊ መንገድ የተመረጠውን መንግስት ለመለወጥ ትራንዚሽናል ገቨርንመንት የሚባለውን ሰርታችኋል፣ ሰነዱን ሰርታችኋል እና መንግስትን ለመቀየር ሞክራችኋል የሚል ነገር ነው። ሁለቱም ጋዜጠኞች ናቸው። ሁለቱም ጋዜጠኞች ሆነ እሱም የእነሱ ድርሻ ወይ ደግሞ የእነሱ ተሳትፎ በወንጀል ውስጥ ያለው ተሳትፎ ምንም የተገለጸ ነገር የለም። በደፈና ነው የቀረበው። በደፈና ቀርበዋል ብለን መጀመሪያውም የእነሱም የእነሱ ላይ የቀረበውም ትክክል የቀረበም አይደለም። ህጉ የምጠይቀውን መስፈርቶች አሟልቶ የቀረበም አይደለም። ለእያንዳንዳቸውም ተሳዳቢያቸው ምንድን ነው የሚለውን በግልጽነት የተቀመጠ የለም ብለን የመጀመሪያ ማቋሚያ ባለፈው ቀጠሮ ላይ አቀርበን ነበረ። ዛሬ የተቀጠረው በዚህ ላይ አቃቤ ህግ ሀሳባቸውን ይሰጣሉ ተብሎ ነበረ። ሀሳባቸውን ዛሬ ያቀርበዋል። አሁን ለኛ ያላቀረብነው መቃወማና እነሱ ላቀረቡት ሀሳብ አንድ ላይ መርምሮ የፊጂን ለመሰጠት ለ4/9/2014 ነው ስካተር የተከተረው።
ጠበቃው ለሲፒጄ በሰጡት መረጃም የቀረበው ክስ ተከሳሾቹ ምን አይነት ወንጀል እንደፈጸሙ በትክክል አያሳይም ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አድማጮች ተከታዩም በተመሳሳይ ርዕስ ላይ ያቆየናል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ከፍተኛ መሻሻል አሳይቶ የነበረው የኢትዮጵያ ሚዲያ አያያዝ በከፍተኛ ሁኔታ ማሽቆልቆሉንና በተለይ ለእስር የሚዳርጉ ጋዜጠኞች ቁጥር በከፍተኛ መጠን መጨመሩን ዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ አስታወቀ። ዛሬ በዓለም አቀፍ ደረጃ የሚከበረውን የፕሬስ ነጻነት ቀን አስመልክቶ ያነጋገርናቸው የመስኩ ባለሙያዎችም መንግስት ጋዜጠኞችን ለችግሮች የመፍትሄ አካል ማድረግ እንጂ ማሰር እንደሌለበት ጠቅሰው በተለይም ከማህበራዊ ሚዲያ መስፋፋት ጋር ተያይዞ ሆን ተብሎም ይሁን ባለማወቅ የሚሰራጩ ሐሰተኛ መረጃዎች መጨመር ሊታሰብበት ይገባል ነው ያሉት። ስምኝሽ የቆየ በዚህ ዙሪያ ሰፋ ያለ ዘገባ አሰናድታለች። እንሆ ቀጥሎ ይቀርባል።
ከአራት ዓመታት በፊት ኢትዮጵያ ምንም አይነት የታሰረ ጋዜጠኛ የሌለባት፣ ከውጭ የሚሰራጩ ዜናዎችን ማፈን የቆመበትና በስደት በውጭ እንቀሳቀሱ የነበሩ ሚዲያዎችና ጋዜጠኞች ወደ ሀገራቸው መመለስ የቻሉባት ሀገር ሆና ተወድሳ ነበር። ሆኖም ዓለም አቀፉ የጋዜጠኞች መብት ተከራካሪ ተቋም የሆነው ሲፒጄ በዚህ ዓመት በታህሳስ ወር ላይ አውጥቶት በነበረው ሪፖርት በኢትዮጵያ የፕሬስ ነጻነት በከፍተኛ ፍጥነት አሽቆልቁሎ ሀገሪቱ 14 ጋዜጠኞችን በማሰር ከአፍሪካ 3ኛ አሳሪ ሀገር መሆኗን አሳውቋል። በኢትዮጵያ ታይቶ የነበረው የፕሬስ ነጻነት ጭላንጭል በዚህ መጠን እንዴት ሊያሽቆለቁል እንደቻለ የተቋሙን የአፍሪካ ፕሮግራም አስተባባሪ አንጀላ ኩንታልን ጠይቀናቸዋል።
በኢትዮጵያ የአስቸኳይ ጊዜ አዋጅ መጣሉን ተከትሎ ጋዜጠኞች በብዛት ታስረው ነበር። በእርግጥ አሁን አዋጁ ከተነሳ በኋላ ብዙዎቹ ተፈተዋል። በአሁን ወቅት የሚያሳስቡን በእስር የቀሩ 2 ለኦሮሚያ የዜና ተሰስር የሚሰሩ ጋዜጠኞች ናቸው። እስከ ሞት ቅጣት የሚያደርስ ከፍተኛ ክስ ነው የቀረበባቸው። እኛ የምንጠይቀው ይህ ክስ ውድቅ ተደርጎ እንዲፈቱ ነው። ሆኖም ሌሎች ጋዜጠኞች ከእስር ቢለቀቁም አሁንም ክሳቸው ባለመነሳቱ ያም እንዲነሳ እንጠይቃለን።
አንጀላ ኩንታል አክለው በኢትዮጵያ ለእስር የሚዳረጉ ጋዜጠኞች ቁጥር መጨመር ጋር ተያይዞ የሚታየው ሌላ ችግር ጋዜጠኞች ያለ ፍርድ ቤት ትዕዛዝ በዘፈቀደ የሚታሰሩ መሆኑና ተገቢውን የፍርድ ሂደት የማያገኙ መሆናቸው ነው ይላሉ።
ለሲፒጄ ትልቁና አሳሳቢው ነገር ላለፉት 18 ወራት በተለይም ጋዜጠኞች በዘፈቀደ ያለ ፍርድ ቤት ትዕዛዝ የሚታሰሩ መሆናቸው ነው። በተለይ ግጭቱ ከተጀመረ ወዲህ በርካታ ጋዜጠኞች እየታሰሩ ፍርድ ቤት አይቀርቡም። ፍርድ ቤትም ለምሳሌ በዋስ እንዲፈቱ ትዕዛዝ ከሰጠ በኋላ ፖሊስ አይፈጽምም። ይሄ በጣም አሳሳቢ ነው። ዓለም አቀፉ ሕጉ ማንም ሰው ተገቢውን ፍትህ ለማግኘት አግባብ ያለው የፍርድ ሂደት ውስጥ ሊያልፍ ይገባል ይላል። ይሄ በኢትዮጵያ እየታየ አይደለም።
በዛሬው ዕለት የሚከበረውን የፕሬስ ነጻነት ቀን አስመልክቶ ዓለም አቀፉ ድንበር ተሻጋሪ የጋዜጠኞች ቡድን ባወጣው ሪፖርትም በኢትዮጵያ በተለይ በትግራይ ክልል የተካሄደውን ጦርነት ተከትሎ የግንኙነት መስመሮች ሙሉ ለሙሉ እንዲቋረጡ እንዲሁም መረጃ ማግኘት እንዳይቻል መደረጉን አስታውቋል። ዩናይትድ ስቴትስ በሚገኘው የሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህርና የዓለም አቀፍ ፕሮግራሞች አስተባባሪ የሆኑት ዶክተር ዘነበ በየነ እንደሚሉት በኢትዮጵያ እየጨመረ የመጣው መንግስት ጋዜጠኞችን የማሰር ሂደትም በኢትዮጵያ ለሚታዩ ችግሮች መፍትሄ እንደማይሆኑ በመጠቆም የመናገር ነጻነት በኃላፊነት መተግበር የሚችልበት መንገድ ላይ ማተኮር እንደሚገባ ያስረዳሉ።
በመንግስት በኩል ማሰር ስለምንችል መቅጣት ስለምንችል ቅጣትን እንደ ብቸኛ አማራጭ አድርጎ የመውሰድ ቴንደንሲ አለ። ከዚህ በዘለለ ግን ጋዜጠኞቹን ለእስር እየዳረጋቸው ያለው ነገር ምንድን ነው? እንደዛ አይነት ጥፋትስ ቢጠፋ ለህዝብ ደህንነት፣ ለሀገር ደህንነት ሲባል እነዚህን ጋዜጠኞች ማስተማር፣ ከዛ በኋላ ወደ መስመር ማምጣት ነው ወይስ እንዳልኩት ቅድም እስር ስለሚቀል ብቻ ወደ እስር እንሄዳለን፣ መቅጣት ስለሚቀል ብቻ ወደዛ እንሄዳለን የሚለው እሱን በደንብ ማየት ያለብን ይመስለኛል።
በየዓመቱ የሚዘከረው የፕሬስ ነጻነት ቀን ዛሬ በዓለም ዙሪያ እየተከበረ ሲሆን የዕለቱ መሪ ቃል ጋዜጠኝነት በዲጂታል ዘመን የሚል ነው። ዕለቱም በተለይ ከዲጂታል ሚዲያ መስፋፋት ጋር ተያይዘው የሚታዩ የመናገር ነጻነት፣ የመረጃ ስርጭትና የጋዜጠኞች ደህንነትን ይመለከታል። በኢትዮጵያም ከዓመት ዓመት በፖለቲካ በአፋኝ ህጎች፣ በመረጃ ማግኘትና ከገቢ ጋር በተያያዙ ችግሮች ታጥሮ የሚኖረው የጋዜጠኝነት ሙያም ከቅርብ ጊዜ ወዲህ ከማህበራዊ ሚዲያ መስፋፋት ጋር ተያይዞ ፈተናዎች እንደበረቱበት ባለሙያዎች ይናገራሉ። ሀቅ ቼክ የተሰኘ በማህበራዊ ሚዲያዎች የሚለቀቁ መረጃዎችን እውነተኛነት የሚያጣራ ድህረ ገጽ አባል የሆነችው ሮሆቦት አያሌው በማህበራዊ ሚዲያ ላይ የሚታዩ ችግሮችን እንዲህ ትገልጻለች።
በፌስቡክ ላይ የሚወጡ ሀሰተኛ መረጃዎች በስፋት ይስተዋላሉ። አሁን ደግሞ ዩቲዩብ እና ቴሌግራም ቻናሎችም ላይ ደግሞ በጣም እየሰፋ የመጣበት ሁኔታ ነው ያለው። በብዛት ሀሰተኛ ምስሎች እና ቪዲዮዎችን በተለይ ብሔር ግጭት፣ የዘር ግጭት ሊሆን ይችላል፣ ኢቭን ከሀገር ጋር ከሌሎች ሀገራት ጋር ያሉ ግጭቶችን፣ ሀገር ውስጥ ያሉ ግጭቶችን፣ የሃይማኖት ግጭቶች እንዲሁም የመሳሰሉትን ለመደገፍ ወይም ደግሞ ለማባባስ ሆን ተብለው ሀሰተኛ ምስሎችን፣ ቪዲዮዎችን መጠቀም ሊሆን ይችላል። የተዛቡ መረጃዎችን በተለይ የመንግስት አካላት ሊሆን ይችላሉ፣ ፖለቲከኞች፣ እንዲሁም አክቲቪስቶች ያልተናገሩትን ተናገሩ በማለት ወይም የተናገሩትን ደግሞ አሳሳች በሆነ መልኩ በመተርጎም የሚቀርቡ ሀሰተኛ መረጃዎች አሉ።
በማህበራዊ ትስስር ሚዲያ የሚሰራጩ ሀሰተኛ መረጃዎች በማህበረሰቡ ላይ ቀጥተኛ ጉዳት እያደረሱ ከመሆናቸው በላይ መደበኛ ወይም ባህላዊ ሚዲያ ተብለው የሚጠሩት ጋዜጣ፣ ቴሌቪዥን እና ሬዲዮ ያላቸውን አመኔታ እየሸረሸረው መሆኑን ጋዜጠኞች ይገልጻሉ። ይህ የሚያስከትለውን ተጽዕኖ በተመለከተም ዶክተር ዘነበ ሲያስረዱ፣
ቴሌቪዥን ሊሆን ይችላል፣ ሬዲዮ ሊሆን ይችላል፣ ጋዜጣው ሊሆን ይችላል፣ ዌብ ሊሆን ይችላል፣ በሶሻል ሚዲያ የሚመራ ተቋም እየሆነ ነው። ይሄ በጣም ያሳዝናል። ስንት ተከታዮች አሉኝ፣ ስንት ላይክስ አሉኝ፣ ስንት ሪያክሽን አለኝ፣ ኢንጌጅመንቱ ምንድን ነው የሚመስለው? ይሄንን እያየን የምንሄድ ከሆነ ይሄን ለማግኘት በወገኖቻችን ላይ ባለው እሳት ላይ ነዳጅ የምናቀጣጠል ከሆነ ምናልባት ትውልድ ይቅር ሊለው የማይችል ወንጀል እየሰራን ነው። ለዚህ ነው ቆም ብለን ልናስብ የሚገባ።
ቀደም ሲል በመንግስት የሚደርስ ጫና፣ እስርና እንግልትን ያስተናግዱ የነበሩ የኢትዮጵያ ጋዜጠኞች አሁን ደግሞ በሀገሪቱ የተለያዩ አካባቢ ከሚገኙ ታጣቂ ቡድኖች፣ ባለሀብቶች እንዲሁም ተሰሚነት ያላቸው ግለሰቦችም ጥቃት ሊደርስባቸው እንደሚችል ፍርሃታቸውን ይገልጻሉ። አንጀላ ኩንታልም ለዚህ ምክንያቱ መንግስት ለጋዜጠኞች ተገቢውን ጥበቃ ማድረግ ባለመቻሉ መሆኑን ያብራራሉ።
በተለይ ዲጂታል ሚዲያው ላይ ጋዜጠኞች ጥቃት እየደረሰባቸው ክትትል እየተደረገባቸው ነው። ይሄ ደግሞ ጋዜጠኞች ራሳቸው ላይ ሳንሱር እንዲያደርጉ፣ አንዳንዴም ጥቃቱን በመፍራት ሙያቸውን ሙሉ ለሙሉ ጥለው እንዲወጡ እያደረጋቸው ነው። ከሁሉም አቅጣጫ ጥቃት እየደረሰባቸው ወጥተው መስራት አይችሉም። ይሄ ደግሞ የተቀነባበረ ነገር ነው። አንድ ሰው ብቻውን አይደለም ጋዜጠኛው በሰራው ነገር ስላልተደሰተ ጋዜጠኛን የሚያስፈራራው። የተቀነባበረ ነው።
የተለያዩ ሐሳቦች የሚስተናገዱበት ሚዲያ በአግባቡ ስራውን እንዳይሰራ ሲደረግና ያለ አግባብ ሲታፈን ማህበረሰቡ ሆን ተብሎም ሆነ ባለማወቅ ለሚሰራጩ ሐሰተኛ መረጃዎች ያጋልጣል የሚሉት የሚዲያ ባለሙያዎች ሰዎች በመረጃ ላይ ተመሰረተ ውሳኔ እንዲወስኑ፣ በህዝብ ዘንድ አመኔታ ያለው እውነተኛ መረጃን በትክክል ለህዝብ የሚያደርስና ስነ ምግባርን የጠበቁ ሚዲያዎች እንዲስፋፉ ሊበረታቱ ይገባል ብለዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።
አመታዊውን ፕሬስ ቀን አስመልክቶ የተሰናዱ ቅንብሮች ነበር የተከታተላችሁት። አድማጮች፣ አሁን ወደ ሌላ ርዕስ ነው የምንወስዳችሁ። ሜጀር ጀኔራል ገብረመድህን ፍቃዱ በድንገት ሕይወታቸው ማለፉ ተገለጠ። ሕይወታቸው ያለፈው ትናንት ጠዋት 3:30 አካባቢ በቤተሰብ ጥየቃ ሰዓት ላይ ከባለቤታቸውና ልጃቸው ጋር እያወሩ ሳሉ በድንገት መውደቃቸውን ተከትሎ ወደ ሕክምና ተቋም ሲወሰዱ መሆኑን የፌዴራሉ ማረሚያ ቤት ኮሚሽን አስታውቋል። በጉዳዩ ላይ ለአሜሪካ ድምጽ አስተያየታቸውን የሰጡት የፍትህ ሚኒስትር ዴኤታ አቶ ፈቃዱ ጸጋ የሜጀር ጀነራል ገብረመድህን ፈቃዱ ህይወት ማለፉን ከፌዴራሉ ማረሚያ ቤት ማረጋገጣቸውን ገልጠው የህልፈታቸውን መንስኤ ለማወቅ የአስከሬን ምርመራ በመደረግ ላይ ይገኛል ነው ያሉት። በጉዳዩ ዙሪያ ከቤተሰቦችና ከጠበቃቸው መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከቀድሞ የመከላከያ መኮንኖች የክስ መዝገብ ላይ አንደኛ ተከሳሽ የሆኑት ሜጀር ጀነራሉ ህይወታቸው በድንገት ማለፉን ተከትሎ በሌሎች ተከሳሾች ላይ የአቃቢ ህግ ምስክሮችን ለማሰማት ለዛሬ ተይዞ የነበረው ተለዋጭ ቀጠሮም ለሌላ ጊዜ ተላልፏል። ኬኔዲ አባተ።
በከፍተኛ የሀገር ክህደት ወንጀል ክስ ቀርቦባቸው ጉዳያቸውን በመከታተል ላይ የነበሩት የቀድሞ የመከላከያ ሚኒስቴር የኮሙኒኬሽን ኤሌክትሮኒክስ ሳይበር መምሪያ ኃላፊ ሜጀር ጄኔራል ገብረመድህን ፍቃዱ ትናንት ሰኞ ሚያዝያ 24 2014 ዓ.ም ህይወታቸው ማለፉ ተገልጿል። ህልፈታቸውን በማስመልከት የፌዴራል ማረሚያ ቤት ኮሚሽን በትናንትናው ዕለት በፌስቡክ ገጹ ባወጣው አጭር መግለጫ በኮሚሽኑ ቃሊቲ ከፍተኛ ጥበቃ ማረሚያ ማዕከል የቀጠሮ እስረኛ የነበሩት ሜጀር ጄኔራል ገብረመድህን ፈቃዱ ጠዋት በቤተሰብ ጥየቃ ሰዓት ላይ ከባለቤታቸውና ልጃቸው ጋር እያወሩ እንዳሉ በድንገት መውደቃቸውን አስታውቋል። ከዚያም ወዲያውኑ ወደ ህክምና ቦታ ቢወሰዱም ህይወታቸው ሊተርፍ እንዳልቻለ ነው ኮሚሽኑ የገለጸው። በዚሁ ጉዳይ ላይ ቪኦኤ ያነጋገራቸው የፍትህ ሚኒስትር ዴኤታ አቶ ፈቃዱ ጸጋ ከፌዴራል ማረሚያ ቤት ኮሚሽን ባገኙት መረጃ ይህንኑ ማረጋገጣቸውን ተናግረዋል።
እኔም ትናንትና ጠዋት ነው ከፌዴራል ማረሚያ ቤት ኮሚሽን መረጃውን ያገኘሁትና በትላንትና ዕለት በግምት ከጠዋት 3:30 አካባቢ ላይ የሟች ባለቤትና ልጃቸው ሊባቸው ማረሚያ ቤት መምጣታቸውን አስጠርቶ እያነጋገሯቸው ሳለ ሟች መውደቃቸውን ከወደቁ በኋላ ባለቤታቸውና ልጃቸው ባሉበት ወደ ከነር በመወሰዳቸውና ቤተሰቦቻቸው ባሉበት ህይወታቸው ማለፉን ነው እየተረዳ ነው።
በትግል ስማቸው ወዲ ነጮ በመባል የሚታወቁት ሜጀር ጄኔራል ገብረመድህን ፍቃዱ ለሞት የተዳረጉት በምን ምክንያት እንደሆነ እስካሁን ያልታወቀ ሲሆን ምክንያቱን ለማወቅ የአስከሬን ምርመራ በመደረግ ላይ መሆኑን የፍትህ ሚኒስትር ዴኤታ አቶ ፈቃዱ ጸጋ ገልጸዋል።
የሞታቸው ምክንያት ምንድን ነው ሊሆን የሚችለው የሚለውን ያው በአስከሬን ምርመራ ውጤት መታወቅ ስላለበት ፖሊስ ተገቢውን መውሰድ ያለበትን ነገሮች እንዲወስድ ተደርጎ አስከሬኑን ወስዶ ወደ ህክምና ተቋም ደርሷል። ከህክምና ተቋም ማስረጃ ሲገኝ ቀሪውን ለህዝብ እናሳውቃለን ማለት ነው።
ሟቹ ከዚህ ቀደም ይከታተሉት የነበረ ህክምና ይኖር እንደሆነም የተጠየቁት አቶ ፍቃዱ ምላሽ ሰጥተዋል።
ያው እለት እለት መረጃ የሚኖረው ማረሚያ ቤት ጋር ነው። እኔ ባለኝ መረጃ አይናቸው ይታከሙ ነበር የሚል መረጃ አለ። አይናቸው የሚል ነገር መረጃ አለ። ከዛ ውጪ ሌላ የህክምና ሂደት ውስጥ የነበሩበት ሁኔታ ስለመኖሩ መረጃ የለኝም። ትናንትናም ለማረጋገጥ ሞክሬያለሁ፣ የተለየ መረጃ ማግኘት አልተቻለም።
የሜጀር ጄኔራሉን ህልፈተ ህይወት በተመለከተ ከቤተሰቦቻቸውና ከጠበቃቸው መረጃ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። ሜጀር ጄኔራል ገብረመድህን ፍቃዱ የመከላከያ ሚኒስቴር የኮሙኒኬሽን ኤሌክትሮኒክስ ሳይበር መምሪያ ኃላፊ በነበሩበት ወቅት ጥቅምት 24 2014 ዓ.ም መከላከያ ሰራዊቱ ከሰሜን እዝ ጋር የነበረውን የሬዲዮ ግንኙነት በማቋረጥ እንዲሁም የሬዲዮ መገናኛ መሳሪያ ለህወሓት ወታደራዊ ቡድን አሳልፈው ሰጥተዋል በሚል በአቃቤ ህግ የቀረበባቸውን ከፍተኛ የሀገር ክህደት ክስ ሂደት በመከታተል ላይ ነበሩ። በዚሁ የቀድሞ የመከላከያ መኮንኖች የክስ መዝገብ ላይ አንደኛ ተከሳሽ የሆኑት ሜጀር ጄኔራሉ ህይወታቸው በድንገት ማለፉን ተከትሎ በሌሎች ተከሳሾች ላይ የአቃቤ ህግ ምስክሮችን ለመስማት ተለዋጭ ቀጠሮ መሰጠቱን የፍትህ ሚኒስቴር አስታውቋል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የጸረ ሽብርና የህገ መንግስታዊ ጉዳዮች ወንጀል ችሎት ቀሪ የአቃቤ ህግ ምስክሮችን ለመስማት ለዛሬ ተይዞ በነበረው ተለዋጭ ቀጠሮ ሰባተኛና 15ኛ የአቃቤ ህግ ምስክሮች ቃላቸውን ለመስጠት ተገኝተው ቃለ መሐላ ፈጽመው ነበረ ብሏል ሚኒስቴሩ። ይሁንና የአንደኛ ተከሳሽ ድንገተኛ ህልፈተ ህይወትን ተከትሎ በክስ መዝገቡ የተካተቱ ሌሎች ተከሳሾችና የተከሳሽ ጠበቃ የሟች አስከሬን ባልተቀበረበት ሁኔታ አቃቤ ህግ የሚያሰማብንን ምስክሮች ለመከላከል የሚያስችል የስነ ልቦና ዝግጅት ስለሌለን ተለዋጭ ቀጠሮ ይሰጠን በሚል ያቀረቡት ጥያቄ ተቀባይነት አግኝቶ ቀሪ የአቃቤ ህግ ምስክሮችን ለመስማት ከግንቦት 8 እስከ ግንቦት 12 2014 ዓ.ም ተለዋጭ ቀጠሮ መሰጠቱን ገልጿል። በመዝገቡ የተካተቱት ሌሎች ተከሳሾች አጃቢ ተመድቦልን በቀብር ስነ ስርዓቱ ላይ እንድንገኝ ለማረሚያ ቤት ደብዳቤ ይጻፍልን ሲሉም ፍርድ ቤቱን የጠየቁ ሲሆን ፍላጎታቸውን በጽሁፍ እንዲያቀርቡና በጽህፈት ቤቱ በኩል ትዕዛዝ እንደሚሰጥበት መወሰኑንም ነው የሚኒስቴሩ መረጃ የሚያመለክተው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በዚህ ርዕስ በሌላ በኩል የክልሉ መንግስት ባወጣው መግለጫ የትግራይ ክልል ማለት ነው በልፈታቸው የተሰማውን ሀዘን ገልጦ ለሜጀር ጀነራል ገብረ መድን ፍቃዱ ቤተሰቦችና ወዳጆቻቸው መጽናናትን ተመኝቷል ይላል። በኋላው የፌደራል መንግስት የወሰዳቸው ርምጃዎች ማንነትን ያነጣጠሩ ናቸው ያለው መግለጫ አክሎም የልፈታቸው መንስኤ ግን በገለልተኛ ወገን እንዲጣራ ብሏል። አድማጮች፣ አሁን ተከታዩ ርዕስ ደግሞ ሰሞኑን የግጭቶች መናኸሪያ ሆና ወደሰነበተችው ደራሼ ነው የሚወስደን። በደቡብ ክልል ደራሼ ልዩ ወረዳ የተፈጠረውን ግጭት ለማረጋጋት የአገር መከላከያ ሰራዊት ወረዳውን መቆጣጠሩን የደቡብ ክልል የሰላምና ጸጥታ ቢሮ አስታወቀ። ይህን ተከትሎም ትናንትና ዛሬ በአካባቢው አንጻራዊ ሁኔታ ነው የሚታየው ያሉት መረጋጋቱን የገለጹት የወረዳው ነዋሪዎች የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎ ተጨማሪ ዘገባ ይዟል።
ለደህንነት ሲባል ስሜ በብዙሃን መገናኛ እንዳይገለጽ ያሉት አምስት ልጆች እንዳሏቸው የተናገሩት አንድ አባት ከባለቤታቸውና ከልጆቻቸው ጋር ተፈናቅለው ጫካ ውስጥ መሆናቸውን ተናግሯል። ትላንት ረፋድ ራሳት ገደማ የአገር መከላከያ ሰራዊት ወደ ወረዳው መግባታቸውን ገልጠው ይህንን ተከትለውም አካባቢ በአንጻራዊነት ተረጋግቷል ሲሉ ተናግሯል።
መጀመሪያውኑ እንደዚህ መከላከያ ቢመጣ ኖሮ ሁሉ ችግር ባልተከሰተ ነበር።
የጋቶ ቀበሌ ሙሉ በሙሉ ወድሟል የሚሉት የኛ የአይን እማኝ ብዙ ሺዎች የሚቆጠሩ ዜጎች ተፈናቅለው ውጭ ሜዳ ላይ መሆናቸውን ገልጧል።
አብዛኛው ሁሉም ጫካ ውስጥ ነው። ግማሹ ግዶሌ ተሰደዳል። ግማሹ አለ አይደለም መጠለያ የለም። በቃ ሰው አሁን ጫካ ውስጥ ነው። በዚህ በብርድ በጣም ዝናብ አለ ደግሞ እና በጣም እየተሰቃዩ ነው። እስካሁን ደግሞ ከእንዲጆም ለእርዳታ እስካሁን የመጣ ኃይል የለም። ዝም ብሎ ሰው እየተንከራተተ ነው። የመንግስት አካልም የለም እስካሁን የጠየቀ የለም።
በሌላ በኩል የመንግስት ተቋማት እስከ ዛሬ ከሰዓት ድረስ ተዘግተው መቆየታቸውን የግዶሌ ከተማ ነዋሪ አቶ ዲክቶ ታዬ ለቪኦኤ ተናግሯል።
አንድም ሴክተር መስሪያ ቤት የተከፈተ የለም። ግን ባንክ ብቻ ዛሬ አገልግሎት ጀምሯል። ግን ሁሉም መንግስት መስሪያ ቤቶች ስራ እየሰሩ አይደለም።
ወረዳውን የተቆጣጠረው የአገር መከላከያ ሰራዊትም ከአገር ሽማግሌዎች ጋር ውይይት ጀምሯል ሲሉም ተናግሯል። እንደነ ሆስፒታል ያሉ ማህበራዊ ተቋማት ግን ዛሬ ተከፍቷልም ብሏል።
ግጭቱ ወደ ከተማም ተስፋፍቶ ስለነበር አቋርጠው ነበር ስራቸውን ጤና ጣቢያዎችና ሆስፒታል። ሆስፒታል ተከፍቶ ስራ ይስራ፣ ጤና ጣቢያ ተከፍቶ ስራ ይስራ፣ ሰራተኛ ወደ ስራው ይመለስ ብለው አሳስቧቸው ሆስፒታልና ጤና ጣቢያ ሰራተኞች መግባት ጀምረው ነበር።
ድምፅና ማንነቴ ከታወቀ በኋላ ይገደላለሁኝ ሲሉ በከፍተኛ ስጋት ውስጥ መሆናቸውን በመግለጽ ስማቸውና ማንነታቸው እንዲሁም ኃላፊነታቸው እንዳይጠቀስ ጠየቁን አንድ የወረዳው ባለስልጣን በዞን የመደራጀት ጥያቄን በኃይል እናስመልሳለን የሚል ቡድን ባለፈው ቅዳሜ እጅግ አሳዛኝ ባሉት መንገድ የወረዳውን አስተዳዳሪ አቶ ጨበርና አስፋው የአሳና የእንስሳት ሀብት ልማት ጽሕፈት ቤት ኃላፊ ዶክተር ታደለ ታሪኩና አባታቸውን መግደላቸውን አስታውሰዋል። አስተዳዳሪው የተገደሉት በቢሮቸው ለሶስት ቀናት ታፍነው ከቆዩ በኋላ ለማምለጥ ከደራሼ ዋና ከተማ ግዶሌ ወደ ሞስዬ ማህበረሰብ ሞሮ ቀበሌ ሲሸሹ አርብ ዕለት ሌሊት ይዘውት እጅና እግሩን አስሮ ካሳደሩት በኋላ በነጋታው ቅዳሜ ዕለት አረፋፍደው እየለመናቸው ይህ ሰብአዊ በሆነ መንገድ ነው ሲሉ ተናግሯል። የአስተዳዳሪውን ቤት ጨምሮ ከአስር በላይ የወረዳው የስራ ኃላፊዎች እንዲሁም ሌሎች የዘመዶቻቸውና ከእነሱ ጋር ቅርበት ያላቸው ሰዎች ቤት እየተለየ መቃጠላቸውን ተናግሯል። ጥያቄያችንን አፍናችኋል አሊያም አልደገፋችሁም በማለት አሁንም ለመግደል የሚፈልጓቸውን ሰዎች ስም መዝግበው ስለመያዛቸውም ተናግሯል። የወረዳውን አስተዳዳሪ ጨምሮ ሰዎች የተለዩ የተገደሉ ያሉትም በመንግስት የጸጥታ ኃይሎች ላይም እርምጃ የተወሰደ ያለው በዞን የመደራጀት ጥያቄያችንን በማፈን ደራሼ ልዩ ወረዳ የሚል ማተም አሳትማችኋል በሚል ቅሬታ መሆኑንም ለአሜሪካ ድምፅ አስረድቷል። የደቡብ ክልል ፖሊስ ኮሚሽነር አለማዮ ማሞ በሳምንቱ መጨረሻ ቅዳሜ ዕለት በወረዳው ታጥቀው የተንቀሳቀሱ ናቸው ያሏቸው ኃይሎች የወረዳውን ዋና አስተዳዳሪ ጨምሮ ሶስት ሰዎችን መግደላቸውን ለቪኦኤ አረጋግጧል። የደቡብ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማዮ ባውዲም ለደቡብ ክልል መንግስት ቴሌቪዥን ጣቢያ እንደተናገሩት ጽንፈኛ ባሉት ኃይል በደራሼ ልዩ ወረዳ ከፍተኛ ጉዳት ደርሷል። የተፈጸመው ወንጀልም አስነዋሪ መሆኑን ተናግሯል።
የክልላችን ልዩ ኃይል ከናመራሩ በሀገራችን አገልግሎት የሚሰጠው በክልላችን እየደገፈ ያለው ፌዴራል ፖሊስ እንደዚህ ከናመራሩ ችግሩን ለመፍታት ወደ ቦታው ተንቀሳቅሷል። ይሄ የተንቀሳቀሰው ኃይል ላይ እጅግ በጣም ዘግናኝ በሆነ መንገድ በህዝቦች መካከል የተፈጠረ መንገድ አቋርጦ በሚሄድ ሁኔታ ውስጥ የተፈጠረ ከመሆኑ ጋር ተያይዞ በቂ ዝግጅት ሳያደርጉና ተገማች ባልሆነ መንገድ አጠቃላይ የገባው የጸጥታ ኃይል ላይ ጽንፈኛውና አጥፊው ኃይል በተደራጀ መንገድ ታጥቆ ጥፋት አድርሷል፣ ህይወታቸው አልፏል።
በወረዳው ያለውን ሁኔታ ለማረጋጋትና ወንጀለኞችን በህግ ቁጥጥር ስር ለማዋል የአገር መከላከያ ሰራዊት አካባቢውን ተቆጣጥሯል ሲሉም ገልጸዋል።
በአካባቢው ዘላቂ ሰላም ለመፍጠር ወሳኝ በሆነ መንገድ አካባቢውን ለማረጋጋት፣ የህግ የበላይነትን ለማስከበር ክልሉ በተደራጀ መንገድ ለፌዴራል መንግስት አቅርቦ የሀገረ መከላከያ አካባቢውን ተረክቧል። ከክልሉ መንግስት ጋር ተቀናጅቶ በተደራጀ መንገድ በአንድ በኩል አካባቢውን ያረጋጋል፣ በሌላ በኩል ደግሞ ይህን ድርጊት የፈጸመውን ኃይል በዝርዝር ለይቶ ከህዝቡ ጋር ሆኖ ለህግ ያቀርባል።
መንግስት የማያዳግም እርምጃ እንደሚወስድ የተናገሩት አቶ ለማየሁ ህዝቡ እንዲተባበርም ጠይቋል። በኮንሶ ዞንና በድራሼ ልዩ ወረዳ አካባቢ ባለው ግጭት ኋላም በድራሽ ልዩ ወረዳ ውስጥ ታጥቀው ይንቀሳቀሳሉ በተባሉ ቡድኖች ቁጥራቸው የበዙ የፌዴራል ፖሊስና የደቡብ ክልል ልዩ ኃይል አባላትና ሲቪሎች መገደላቸውን እንዲሁም በአስር ሺዎች የሚቆጠሩ ዜጎች መፈናቀላቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አድማጮች፣ በተከታዩ የመጽሔት ርዕስ ደግሞ ከደቡብ ኢትዮጵያ ወደ ኦሮሚያ ነው የምናቀናው። ኦፌኮና ኦነግ መንግስት በንጹሐን ዜጎች ላይ እየፈጸመ ነው ያሉትን ግድያና እስራት እንዲያቆም ሲሉ ከሰሱ። የኦሮሞ ፌዴራሊስት ኮንግሬስና ኦፌኮ የኦሮሞ ነጻነት ግንባር ሰሞኑን በጋራ ባወጡት መግለጫ መንግስት በንጹሐን ዜጎች ላይ ይፈጽማል ያሉትን ግድያና እስራት ያቁም ሲሉም አሳስበዋል። መንግስት ጀምሮታል ያሉትን ጦርነት አቁሞ ከታጣቂዎች ጋር በመደራደር ለችግሩ የፖለቲካ እልባት መስጠት አለበት ሲሉም ፓርቲዎቹ በመግለጫቸው ጠይቀዋል። የኢትዮጵያ መንግስት እስካሁን በዚህ ጉዳይ ላይ ለጊዜው ያለው ነገር የለም። ሆኖም ትላንት በተቀራራቢ ርዕስ ላይ ለአሜሪካ ድምፅ የተናገሩት የኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ መንግስት እርምጃ እየወሰደ ያለው በሸኔ ካምፖችና የሸኔ ታጣቂዎች ባሉበት አካባቢ ነው ብለዋል። ለዝርዝሩ ናኮር መልካ።
የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ከትናንት በስቲያ የንጹሐን ዜጎችን ደህንነት የመጠበቅ ግዴታን መወጣት ያለመቻል የስርዓቱ ውድቀት ማሳያ ነው በሚል ርዕስ ስር ባወጣው መግለጫ ኦሮሚያ ክልልን ጨምሮ በተለያዩ የኢትዮጵያ ክልሎች ውስጥ በዚህ ሚያዝያ ወር ውስጥ 278 ንጹሐን ሰዎች በመንግስት የጸጥታ ኃይሎችና በሌሎችም ታጣቂዎች ተገድለዋል ብሏል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና የመግለጫው አበይት ጭብጦች ያሏቸውን አብራርተዋል።
አብዛኛው ኦሮሚያ በሚባል ደረጃ ጦርነት እየተካሄደ ነው። ህዝብ እያለቀ ነው፣ እየታሰረ ነው። ለምሳሌ በጥቂት ቀናት ውስጥ ከ278 ሰው በላይ ነው የተገደለው። የታሰረው ቤቱ ያውቀ እንጂ ማወቅም የሚቻልበት ሁኔታ ላይ አይደለም። ስለዚህ በኦሮሚያ ላይ እየተካሄደ ያለው ጦርነት አቁሙ ብለን መንግስት እምቢ ብሎ ቀጥሎበታል። ዋናው ጥያቄ የፖለቲካ ጥያቄ ነው። የፖለቲካ ጥያቄ ፖለቲካዊ መልስ እንጂ በጠመንጃ መሆን የለበትም፣ አዋጣም። ሁለተኛው ደግሞ ጎንደር አካባቢ የተጀመረው ወደ ስልጤም ወደ አንዳንድ አካባቢዎችም መዛመት ጀምሮ የነበረው የሃይማኖቱ ግጭት እና ይህም መቆም አለበት።
ኦፌኮ ስለ ግድያዎቹ አረጋግጬበታለሁ ያለውን ሁኔታም በተመለከተ ፕሮፌሰር መረራ እንዲህ ብለዋል።
ሌሎች በሚያስተላልፉት ብቻ ሳይሆን አብዛኛው ኦሮሚያ እንንቀሳቀሳለን። እስከ ቤኒሻንጉል፣ እስከ ቦረና፣ እስከ ከሚሴ እስከ ድረስ እንደምንንቀሳቀስ መንግስትም ያውቃል። አባሎቻችን የሚቻላቸውን ያክል ማን ታሰረ፣ ማን ተገደለ፣ ማን ተፈናቀለ የሚለውን ያስተላልፉልናል።
ከዛ ባለፈ ለምሳሌ በገለልተኝነት ለማጣራት ያደረጋችሁት ጥረት አለ?
ከህዝቡና ከአባሎቻችን የምንችለውን ያክል ሞክረናል። እንደገና ደግሞ እዛው መግለጫችን ላይም ጠይቀናል። መንግስት ትክክል አይደለም ካለ በገለልተኛ አካላት እነዚህ ነገሮች እንዲጣሩ አጥብቀን እንጠይቃለን ብለን እዛ አስገብተናል።
በሌላ በኩል የኦሮሞ ነጻነት ግንባር ኦነግ ባለፈው ሳምንት ውስጥ ተመሳሳይ ይዘት ያለው መግለጫ ያወጣ ሲሆን በመግለጫው ዙሪያ የፓርቲው ጊዜያዊ ህዝብ ግንኙነት ኃላፊ አቶ ለሚገመቹ የሚሉት አላቸው።
ካለን የህዝባችን መረጃ፣ ካለን የድርጅታችን አደረጃጀት እና ከማህበረሰብ በሰበሰብነው መረጃ ላይ ሆነን መጣ የሚባለውን ለውጥ ተከትሎ በኦሮሚያ ዘርፈ ብዙ እንግልትና ሞት እንደዚሁም ተቋማትም ጭምር የሱ የሆኑት መገለጫዎችንም እያዳከሙና እያፈረሱ እንዳሉ ይህንን ባለፈው 4-3 ዓመታት ስናይና ስንገነዘብ የነበረ ሁኔታ ነው። የአገር ሽማግሌዎች፣ አዛውንቶች፣ እናት ህፃናት እንጨምር ንጹሃን ዜጎች ላይ ሲፈጸሙ የነበረ ስናስተዋል ነበር።
መንግስትን እየጠየቁ ስላሉት ጉዳይም እንዲው ገልጸዋል። አቶ ለሚ
እንደ ድርጅት እንደ ሮሞ ነጻነት ግንባር የንጹሃን ዜጎች መሞት እንደዚሁም መሰደድ መቆም መቻል አለበት፣ ለበትረ ስልጣን ብቻ ብሎ ንጹሃን ዜጎች ላይ እየተወሰደ ያለ እርምጃ መቆም አለበት ነው የምንለው።
የኢትዮጵያ መንግስት እስካሁን ያለው ነገር የለም። በእኛ በኩል በጉዳዩ ላይ ምላሽ ለማግኘት ጥረት እያደረግን ነው። ሆኖም በኦሮሚያ ክልል በምዕራብ ሸዋ ዞን ውስጥ በተፈጸመ የአየር ጥቃትን በተመለከተ ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ትናንት በሰጡት ምላሽ መንግስት እርምጃ እየወሰደ ያለው በሸኔ ካምፖችና የሸኔ ታጣቂዎች ባሉበት አካባቢ ላይ ነው ብለዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ከአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። በተከታዩ ርዕስ ደግሞ ከኦሮሚያ ወደ አፋርና ትግራይ ጉዳይ እናልፋለን። የትግራይ ኃይሎች ጦራቸውን ከአጎራባች የአፋር ክልል አካባቢዎች አስወጥተናል በሚል ያቀረቡትን ገለጣ የኢትዮጵያ ፌዴራል ባለስልጣናት ውድቅ እያደረጉ ነው ይላል። የህዝባዊ ወያነ ሓርነት ትግራይ ቃል አቀባይ በበኩላቸው በያዝነው ሳምንት በሰጡት አስተያየት በክልሉ ለሚገኙ ተረጂዎች በእጅጉ የሚያስፈልግ ያሉት የምግብ እርዳታ ትግራይ ይደርስ ዘንድ የፌዴራሉ መንግስት እንዲፈቅድ አማጽያን ኃይሎቻቸውን ማስወጣታቸውን ተናግረዋል ይለናል። ሄንሪ ዊልከንስ ከሐይቅ ለአሜሪካ ድምፅ ባጠናቀረው ዘገባው ኤደን ገረመው እንደሚከተለው ታቀርበዋለች።
ህወሓት ጦሩን ከአፋር አስወጥቻለሁ ብሎ ከገለጸ ከአራት ቀናት በኋላ የፌዴራል መንግስቱ አንዳንዶች እንዳሰቡት ወደ ትግራይ የሚጓጓዘውን የሰብአዊ እርዳታ መጠን የጨመረ አይመስልም። የኢትዮጵያ የውጭ ጉዳይ ሚኒስቴር ባለፈው አርብ ጋዜጣዊ መግለጫ በሰጠበት ወቅት የህወሓት ኃይሎች ከኤርቢቲ በርሃሌና አባላ ከተማን ከመሳሰሉ ጥቂት ቦታዎች ቢለቁም በእርዳታ መተላለፊያ መንገዱ ላይ ተጽዕኖ ሊያደርጉ የሚችሉትን በአባላ ዙሪያ የሚገኙ አካባቢዎችን ግን እንደተቆጣጠሩ ናቸው ብሏል። አሁንም ሌሎች የአፋርና የአማራ ክልል ወረዳዎችን እንደተቆጣጠሩ ነው ይላል። በሌላ በኩል የአፋር ክልል ኮሚኒኬሽን ጽህፈት ቤት አስተያየት እንዲሰጥ ለቀረበለት ጥያቄ እስካሁን ድረስ ምላሽ አልሰጠም። የትግራይ ኃይሎች አሁንም በአፋር ክልል መኖራቸውን ለጊዜው ማረጋገጥ አልተቻለም። የህወሓቱ ቃል አቀባይ አቶ ዮሐንስ አብርሃም ግን የህወሓት ኃይሎች ከአፋር ወጥተዋል የሚለውን አስተያየት በመድገም ነው ለአሜሪካ ድምጽ ማብራሪያ የሰጡት።
ኃይል የማስወጣቱ ስራ እየተከናወነው ደረጃ በደረጃ ቀደም ብሎ በተያዘ እቅድ መሰረት ነው። በኢትዮጵያ መንግስት በአፋርና እንዲሁም በሌሎች አጋሮቹ ከሚነገረው የሐሰት ትርክት በተቃራኒው አሁን ይህንን በምንነጋገርበት ሰዓት አፋር ውስጥ የቀረ የትግራይ ኃይል የለም። ቀድሞውንም ለሰብአዊ እርዳታ ቅድመ ሁኔታ ሊቀመጥ አይገባም። የእኛ ኃይሎች በአፋር መኖራቸው ክልሉ የሰብአዊ እርዳታ ትግራይ እንዳይደርስ እንዲያደርግ ሰበብ ሊሆኑ ባልተገባ።
ዊሊያም ዴቪሰን ዋና መቀመጫውን በብራስልስ ያደረገው የዓለም አቀፉ የቀውሶች ተከታታይ ድርጅት ክራይሲስ ግሩፕ ባልደረባ ነው። የህወሓት ኃይሎች ከአፋር መውጣት ተጨማሪ እርዳታ ትግራይ ሊደርስ ማስቻሉን የኢትዮጵያ ፌዴራል መንግስት ጠቁሟል ይላል።
Following its humanitarian truce announcement, it's made reference to the.
ለሰብአዊ ዓላማ ሲባል የተወሰደውን የተኩስ ማቆም እርምጃውን ተከትሎ መንግስት በሚያደርጋቸው ገለጻዎች በሙሉ የትግራይ ኃይሎች በአማራና በአፋር ክልሎች መኖራቸውን በመጥቀስ የእርዳታ አቅርቦቱ መጠን እንዲጨምር የትግራይ ኃይሎችን ከአካባቢዎቹ ማስወጣት እንደ ቅድመ ሁኔታ ከማስቀመጥ የሚወሰድ አቀራረብ ነው ሲያመላክት የቆየው። በትግራይ ያለው ሁኔታ በጣም አሳሳቢ ይመስላል። ይህ ሁኔታ ያልተገባ ሰብአዊ አቅርቦት ወደሚፈጠርበት አዝማሚያ ያመራ እንደሆነ ወደፊት እናያለን።
ኢትዮጵያዊው ተንታኝ ኪራም ታደሰ ግን የፌዴራሉ መንግስት እርዳታ ወደ ትግራይ እንዲገባ ቢፈቅድም የአፋርና የአማራ ኃይሎች እንደ ከዚህ ቀደም ሁሉ ሊያግዱ እንደሚችሉ ይናገራል። በአፋርና በአማራ ያለውም የሰብአዊ ፍላጎት በአሳሳቢ ደረጃ ላይ ነው ይላል።
የአፋር ክልላዊ ኃይሎች ሊደቅኑ የሚችሉትን ተግዳሮት አቅልለን መመልከት የለብንም። እንደ ትግራይ ሁሉ በአማራና በአፋር ክልሎች የሚገኝ በርካታ ህዝብ የምግብ እርዳታ ይሻል። በመሆኑም በትግራይ ካለው አስቸኳይ ተደራሽነት ከሚጠይቀው ሁኔታ ባሻገር ይህንን አጣብቂኝ ማለፍ የሚያስችል አንዳች መንገድ መፈጠር አለበት።
በትግራይ በአፋርና በአማራ በድምሩ 9.4 ሚሊዮን ህዝብ ሰብአዊ እርዳታ ንሻል እንደተባበሩት መንግስታት ገለጣ። በተለይም በትግራይ ያለው የሰብአዊ ሁኔታ የከፋ ነው ያለው የድርጅቱ መግለጫ ሰዎች የተለመዱ የምግብ አይነቶችን በመመገብ ፋንታ ስራስር አበቦችና እጽዋትን እየተመገቡ ነው ብሏል። ፍጥጫው ቀጥሏል።
ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የዕለተ ማክሰኞ ምሽት ዝግጅታችንን ነው። በዚህ ሰዓት በየሳምንቱ የሚቀርበው ሳምንታዊው ንግድና ምጣኔ ሀብት ነው። ተከታዩ ንግድና ምጣኔ ሀብት ለምሽቱ ባለፈው ሳምንት ዝግጅታችንም በኢትዮጵያ የሚታየውን የዋጋ ግሽበትና ንረት መዋቅራዊ መፍትሄ ካልተሰጠው በቀር በሌሎች እርምጃዎች ሊወገድ የማይችል መሆኑን የኢትዮጵያ የኢኮኖሚ መዋቅራዊ ማነቆች የዋጋ ግሽበትና የፖሊሲ አማራጮች በሚል በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ይፋ የሚደረገው ጥናት አዘጋጅ የሰጡትን ማብራሪያ ማቅረባችን ይታወሳል። ጥናቱን ያዘጋጁትና በማህበሩ የምርምርና ፖሊሲ ትንተና ዲሬክተር የምጣኔ ሀብት ተመራማሪ መሆናቸውን የገለጹት ዶክተር ደግዬ ጎሹ በዛሬው ቆይታችን ደግሞ መንግስት የአቅርቦት ዋጋና የአቅርቦት ዋጋ የማረጋጋት ቦርድ ማቋቋም አለበት ነው ያሉት። በጥናቱ ዙሪያ የሰጡትን አስተያየት ተከታይ ክፍል እንግዳውን ያነጋገረው ደረጀ ደስታ እንዲህ ያቀርበዋል።
በዋናነት ያነሱት መዋቅራዊ የሚለው አንዱ ነው። መዋቅራዊ ለውጥ ሲባል ምን ማለት ብዙ ጊዜ ይባላል እንደሱና ምን ማለት ሆኖ መዋቅራዊ ሲባል?
እንግዲህ አሁን ባለው ሁኔታ የዋጋ ግሽበቱ እንግዲህ እንደምሰማው መንግስትም የዋጋ ግሽበቱ ሰዎች ሸቀጡን እያከማቹ ነው፣ እየደበቁ ነው፣ ህገወጥ ንግድ ነው ይባላል። የዋጋ ግሽበቱን የሚያባብሱ አርቲፊሻል ምክንያቶች አሉ። ለምሳሌ ሆርዲንግ ወይም አከማችቶ መያዝ ሲወደድ ኢንፍሌሽን ኤክስፔክቴሽን ወይም ሸቀጥ ይወደዳል፣ ይህ አገልግሎት ይወደዳል የሚል ትንበያ ማድረግ ከቻሉና ትንበያቸው ትክክል ከሆነ ዜጎች ዋጋ እየተባባሰ ነው የሚሄድ። አሁን ባለው ሁኔታ ኢትዮጵያ ውስጥ በእርግጠኝነት አሁን እኔ የመኪና ዋጋ እንደሚጨምር፣ የቤት ዋጋ እንደሚጨምር በእርግጠኝነት ልነግር ይችላል። ከዛሬው ነገር በምንም ታምር ወደኋላ ይመለስ አሁን በእርግጠኝነት ዋጋ መተንበይ ይችላል። ቢያንስ እንደሚጨምር መጠኑም እንኳ መገመት ባይችሉ ማለት እንዲህ እንዲያ ነገሮችን ከፍተኛ ቁጥጥር ማድረግ ከቻልክ እና አቅሙ ካለ በቀላሉ ልታስወግዳቸው የምትችለው ነው። መዋቅራዊ ችግር ከሆነ ግን ግብርና ምርታማነቱ ዝቅተኛ በመሆኑ የመሬት አቅርቦት በቂ ስላልሆነ ለም ችግሩን ለመፍታት ረጅም ጊዜ ይወስዳል። የመሬት አቅርቦትን ለምሳሌ ወደኋላ ሄዶ ለማመቻቸት ጊዜ ይወስዳል። መሬትን ተጠቅሞ ብዙ ቤቶችን አምርቶ የከተማ ቤቶችን፣ የግብርና ኢንቨስትመንቶችን ለማስፋፋት ጊዜ ስለሚወስድ ይህ ሲፈታ ነው አቅርቦቱ በተጨባጭ ምርቱ ውጤቱ ወደ ገበያ ሊመጣው።
ዶክተር ደግዬ ባለፈው ሳምንት ጥናታቸው ይፋ በተደረገበት ወቅት እንደገለጹትና የአሜሪካ ድምፅም እንዳስተላለፈው ከዚያም ቀደም ብሎ ጥናታቸው ይፋ ከመደረጉ በፊት በሰጡን ማብራሪያ በኢትዮጵያ የሚካሄዱ ግጭቶች በዋጋ ንረትና ግሽበቱ ላይ የሚያሳድረውን ተጽዕኖ ገልጸዋል። በአሃዝ ደግፈው ያስረዷቸውን የግጭቶችን ብዛት መንስኤዎቻቸውን ዘርዝረው ከቅርብ ጊዜ ወዲህም በከፍተኛ ሁኔታ እየጨመሩ መምጣታቸውን አስረድተዋል። እነዚህም በመንግስት መዋቅርና አሰራር ላይ የሚፈጥሩትን ችግርና በምጣኔ ሀብቱ ላይ የሚያስከትሉትን ጉዳት እንደሚከተለው ገልጸዋል።
የመንግስት መዋቅሮች እንዲህ መከፋፈል ሲበዛ መዋቅሮች ልክ የመንግስት አገልግሎቶች ተከፋፍለው በክልል፣ በወረዳ፣ በዞን፣ በልዩ ወረዳ እየተባለ በጠቅላላ ኢሌክሽን ወይም ደግሞ ብቃት የሌላቸው የመንግስት አገልግሎቶች እንዲኖሩ ያደርጋል። በዚህም የተነሳ የምናመርታቸው ምርቶች፣ የምንሰጣቸው አገልግሎቶችን ብቃት ስለማይኖራቸው ምርቶቻችን፣ አገልግሎቶቻችን በአገር ውስጥም ሆነ በውጭ ሀገር ተወዳዳሪ የማይሆኑበት ሁኔታ ይፈጠራል።
የግጭቱ መብዛት ከአገር ውስጥና በውጭ ሀገር መዋለ ንዋይን በመሳብ ረገድ እምነት እያሳጣ መምጣቱንም ዶክተር ደግዬ ገልጸዋል። በአገር ውስጥ በተለያዩ መልኮች የተከሰቱትና በከፍተኛ ደረጃ እየተስፋፉ የመጡት መከፋፈሎችና ግጭቶችን አስከትለው መፈናቀልን እያስከተሉ መሆኑን ጠቅሰዋል። ይህ በመንግስት መዋቅር ላይና እሱንም ተከትሎ በምጣኔ ሀብቱ ላይ የሚፈጥረውን ችግር ዶክተር ደግዬ እንደሚከተለው አብራርተዋል።
በሀገር ውስጥ ስንኖር ደህንነት የሚሰማ መሆን አለመሆኑ የደህንነት ችግር እየሰፋ መጥ ረጅም ጊዜ በዚህም የተነሳ የኢንቨስትመንት ኮንፊደንስ ወይም ኢትዮጵያ ውስጥ ኢንቨስት ለማድረግ ከውጭ ፎሪን ዳይሬክት ኢንቨስትመንት ለመምጣት በተለይ ከውጭ ጋር ያለውን ግንኙነት ግጭቶች በከፍተኛ ደረጃ ጉዳት ላይ ስለሚጥሉ በነዚህ የተነሳ ችግሩ የተወሳሰበ መዋቅራዊ እየሆነ አንዱ ሌላውን የገባው በጣም ከፍተኛ ደረጃ አሁን ተርኒንግ ፖይንት ላይ ወይም በከፍተኛ ደረጃ በጣም መሰረታዊ የሆነ ስትራቴጂክ ውሳኔ የሚያስፈልገው
ሰው የፖሊሲ ሪፎርምስ ወይም በመመርክ እንለውጥ ይሄንን የሚል መርጦ አቅዶ ታርጌት አድርጎ የመግባት ነገር እንዳለ ያመለክታል መረጃችን ማለት ነው።
እንዲህ ያሉ ጥናቶችም ሆኑ የባለሙያ አስተያየቶች በተከታታይ ቀርበዋል። ችግሮቹ አሁንም የቀጠሉና ያልተወገዱ ይመስላል። ለመሆኑ በመንግስት በኩል ባለሙያዎች የሚያስተውሏቸው ችግሮች ምንድን ናቸው?
አሁን ትልቁ ያለው ችግር በመንግስት በኩል ከመፍትሄ ነው የሚነሳው። እና አቅጣጫ ከመፍትሄ ማለት ምንድን ነው? ለምሳሌ በቂ የምግብ አቅርቦት መኖር አለበት ከሚል ነው የሚነሳ። ይሄ የትም የሚያት አካሄድ አለ። በቂ የምግብ አቅርቦት የለም፣ ስለዚህ መኖር አለበት ከምንል ይልቅ በቂ የምግብ አቅርቦት የሌለው ለምንድን ነው ብለን መጠየቃል። ለምንድን ነው ቁልፍ ችግሩን ካልፈታ በስተቀር መፍትሄ ላይ ቁጭ ብላ ያው በጣም ጥሩ የሆነ ፖሊሲና አቅጣጫ ይሆናል እንጂ ብዙም ጊዜ ውጤት አያስገኝም ማለት ነው። ሪፎርሙ ዝም ብሎ ይቀመጣል እንጂ እኛ ያደረግነው ለእያንዳንዱ ብዙዎቹ ቅድም ከአርባ በላይ ችግሮችን ከለየን በኋላ በስድስት የሚፈረጁ አርባ በላይ ዝርዝር ችግሮችን ከለየን በኋላ ያደረግነው ቁልፍ የሆኑትን ችግሮች ለየን። ቁልፍ ከሆኑት ውስጥ አንዱ ሲፈታ ሌላውን አብሮ የፈታው ችግር የት ነው ይባላል የሚለውን የለየ ነው። ባይንዲንግ ኮንስትሬንት ማለት ነው። ኮንስትሬንቱን ወይም ማነቆ ካልተፈጠረ ምግብ መኖር አለበት፣ በምግብ እህል ራሳችን መቻል አለብን ስላን ፎከሳችን እና ሀብታችንን፣ ገንዘባችን፣ ጉልበታችን ሁሉ ኢንቨስት የምናደርገው አልሆነ ቦታ ላይ ነው ወይም በጣም ፕሮዳክቲቭ አንሆንም። አሁን ባለው ሁኔታ አላማው ያ ነው። ግን አገባባችን መፍትሄ ለመስጠት የምንሄድበት አካሄድ አሁን መንግስት ብዙውን ጊዜ ብዙ ችግሮችን ለመፍታት ጥረት ያደርጋል፣ ግን ብዙዎቹ ውጤታማ አይደሉም።
ዶክተር ደግዬ በውጭ ምንዛሪ በኩል ያለው እጥረት ትልቅ መሆኑን ገልጸው በመንግስት በኩል ይህን ችግር ለማስወገድ የሚካሄድበት መንገድ ትክክል አለመሆኑን ተናግረዋል።
የውጭ ምንዛሬ ችግር ትልቅ ችግር ነው። እጥረት እንዴት ትፈተዋለህ? መፍታት አትብለህ በቃ የኢትዮጵያን ጂዲፒ አሁን 10% ቢሆን በሚቀጥለው አመት 25% አደርሳለሁ ስላልካል መሰረታዊ ቁልፍ ችግሩ የት ጋር ያለውን ቁልፍ ችግሩ እኛ በከፍተኛ ዳ ለውጭ ምርት ማችላቻል ነው። ይሄ ደግሞ ወዴት ይሄዳል? የግብርና ምርቶች እንኳ ራሳቸው በከፍተኛ ደረጃ ነፍስ ወከፍ ነው እየቀነሰ ነው። ስለዚህ ኤክስፖርት ማድረግ ስላለበት እና የውጭ ምንዛሬ ክምችት እጥረቱን ለመፍታችን መንገድ እጥረት ያለ ያላቸውን ምርቶች ኤክስፖርት እናደርጋለን። ለምሳሌ ስጋ በከፍተኛ ደረጃ ውድ ሀገር ውስጥ ውጭ ኤክስፖርት ይደረጋል። የዘይት እህሎች፣ የዘይት የቅባት እህሎች በሙሉ ኤክስፖርት ይደረጋሉ። አብዛኛው ማለት ይቻላል ዘይት ምንም የለም። እንደገና እናደርጋለን ሀገር ውስጥ ያለውን ፍላጎት ሳናሟላ በእጥረት ውስጥ ኤክስፖርት እናደርጋለን። ለምን? የውጭ ምንዛሬ በጣም እጃችን እግራችን አስሮ ስለሚይዘን ማለት ነው። የዚህ አይነቱ አፕሮች ብዙ የሚያስኬድ አይደለም። ዋናው ጠቃሚ ነገር በአጭር ጊዜና በመካከለኛ ጊዜ በረጅም ጊዜ ሊፈቱ የሚችሉ ችግሮችን ለይቶ መንቀሳቀስ ያስፈልጋል።
የምጣኔ ሀብቱን መሰረታዊ ችግሮች የዋጋ ንረትንም ሆነ ግሽበትን ለመከላከል ባለሙያዎች በመንግስት በኩል መደረግ አለባቸው ብለው የሚሏቸው ነገሮች ምንድን ናቸው?
በእኛ በኩል ለምሳሌ በአጭር ጊዜ መደረግ አለበት ብለን የምናምነው በጣም ሰፕላይ ማኔጅመንት ወይም አቅርቦቱን ራሱ ማኔጅ ማድረግ የሀገር ውስጡንም ኢምፖርት የሚደረገው ለምሳሌ ኢምፖርት መደረግ ያለበት ምንድን አሁን እጥረት አለብን። ፕሬሰንት ማለብን ውስኪ ነው ኢምፖርት ማድረግ ያለብን ወይስ ስንዴ ነው ወይስ ዘይት ነው? ይህንን በሙሉ የምንፈልገውን የምናስገባበት የውጭ ምንዛሬ መጠን ስለሌለን ሰሌክቲቭ መሆን አለብን። ፕራዮሪታይዝ ማድረግ አለብን። መለየት አለብን። ቅድሚያ ማውጣት አለብን። ይህን የሚሰራ አካል የዋጋ ግሽበት የሚቀጥሉ አመት ይህን እዚህ ደረጃ መሳለብን የሚል ኢንፍሌሽን ታርጌቲንግ እንደገና ምን ነቶችን እንደጉም የትኞቹ ሸቀጦች ለመከመግቡ የተወሰኑ ሸቀጦችን ሊደጉ መንግስት እያቀደ ነው። እንደዚህ የመሳሰሉትም ሌሎች እነዚህ የትኞቹ ሸቀጦች ናቸው መደጎም ያለባቸው? ማን ነው ይሄን የሚመጣቸው? እነዚህን አክቲቪቲዎች በሙሉ ስራዎቹ የሚሰሩ በተለያየ ሴክተር መስሪያ ቤቶች የተለዩ አካሎች የሚገቡበት ይሄ ማን ያስተባብረዋል? ስለዚህ በኛ እምነት ሰፕላይ ኤንድ ፕራይስ ስታብላይዜሽን ቦርድ ለጊዜው መቋቋም አለበት። አሁን ችግሩን ትንሽ ለማረጋጋት የአቅርቦትና የዋጋ ማረጋት ቦርድ መቋቋም አለበት የሚል እምነት አለን። ይህንን የተበተነ እንቅስቃሴ በአግባቡ የመንግስትን ፎከስ ወስዶ ትንሽ ሊያረጋጋ የሚችል እየታመስን የመንግስትም ብሔራዊ ባንክ ኢንተረስት ሬትን እጨምራለሁ እቀንሳለሁ ሲል፣ ሌላው ደግሞ ዲፖዚት እቀንሳለሁ እጨምራለሁ ሲል፣ ቀጥ ገበያው ደግሞ እንዲህ አደርጋለሁ እቆጣጠራለሁ ሲል እርስ በርሱ እንዲያውም ነገሩን ኮምፕሊኬት የሚያደርግ ችግሩን የሚያባብስ ነገር እንዳይሆን ይህንን ሃርሞናይዝ አድርጎ የሚበራል ቦርድ ካልተቋቋመ በጣም በጨበጣ የምንጓዝበት ሁኔታ ይኖራል የሚል እምነት አለን። ይሄ በጣም አርጀንትሊ በአጭር ጊዜ መቋቋም ያለ
የምጣኔ ሀብት ባለሙያው ዶክተር ደግዬ ጎሹን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ክቡራትና ክቡራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዕለተ ማክሰኞ ምሽት ዝግጅታችንን ነው። የምሽቱ መጨረሻ ወዳደረግነው ቅንብር ነው የምንወስዳችሁ። የኢድ አከባበር በዩናይትድ ስቴትስ
Thank you.
በእንግሊዘኛው አጠራር Council of American Islamic Relations ባጭሩ ኬር የተባለው ተቋም እንዳመለከተው ባለፈው የአውሮፓውያኑ 2021 ዓመተ ምህረት ዩናይትድ ስቴትስ ውስጥ እስልምና ጠልነትና ፍራቻ እንዲሁም በሙስሊሞች ላይ የሚፈጸም የጥላቻ ጥቃት ጨምሯል ይላል። ኬር ታዲያ ውጥረቱን ለማርገብ ውህዳን ማህበረሰቦችን ያገናኙ ውጥረቱን ለማርገብ መሞከር እንደሚገባም ይመክራል። እዚህ ጎረቤት ቨርጂኒያ ውስጥ ያለ የሲክ እምነት ተከታዮች ማህበረሰብ የተባለ ያዘጋጀውን የረመዳን ጾም ወር ማብቂያ የኢዳል ፈጥር በዓል የአሜሪካ ድምጹ ሳኪብ አል እስላም ተከታትሎታል። ቆንጅታየ እንደሚከተለው ታቀርባለች።
የዘጠኝ ዓመቷ ሶና አግሃ የበዓል ዝግጅቱ ላይ የወደደቻቸው ነገሮች ተገዛዝተውላታልና ደስ ብሏታል።
ቆንጆ ቀሚስ፣ ሂና፣ ጌጣጌጥ ተገዝቶልኛል።
የኢዳል ፈጥር በዓል ዋዜማ ቻንድራአት በራማዳን ወር ፍጻሜ ቤተሰቦችና ጓደኞች የኢድን ቀን የምታበስረውን ጨረቃ መውጣቷን እየተከታተሉ ተሰባስበው የሚያከብሩት ነው። ይህኛው በዓል ግን ለየት ያለ ነው። ከበዓሉ ታዳሚዎች አንዱ አግሃ ካዛልባሽ እንዲህ ሲሉ ይገልጹታል።
ይህኛው በዓል በጣም የተለየ ነው። ለምን መሰለ? በዓሉን ያዘጋጁት የሲክ እምነት ተከታዮች ናቸው።
የሲኩ ማህበረሰብ ለእስልምና ተከታዮች ያሰናዳው የኢድ በዓል ዝግጅት ሰፋ ያለም መልእክት አለው። ያም የፓኪስታን ሙስሊሞች ከሲኮች ጋር በመቻቻል በመኖራቸው ለማመስገን ነው። ከኢድ ዋዜማ ክብረ በዓሉ አዘጋጆች አንዱ የሆኑት ኩሊፕ ጊል እንዲህ ሲሉ ያስረዳሉ።
ዩናይትድ ስቴትስ ከመጣው ጀምሬ አብዛኞቹ ጓደኞቼ ፓኪስታናውያን ሙስሊሞች ናቸው። እንደ ወንድሞቼ ነው የምቆጥራቸው። አንድ ነን ብለን ነው ሁላችንም የምናስበው። ይህም በዓል ያዘጋጅንበት ምክንያት ለብዙ ዓመታት ፓኪስታናውያን በሀገሪቱ ያሉ የሲክ እምነት ቤቶችን በክብር እየተንከባከባችሁልን ስለሆነ ነው።
በህንድና በፓኪስታን ድንበር ካለ ቪዛ መተላለፊያ ካርታፑር ኮሪዶር የተባለ ሃይማኖታዊ ጎዳና አለ። ፓኪስታን የሚገኘውን ካርታፑር ሳሂብ የሚባለውን የሲክ ቤተ እምነት ከሶስት ዓመታት በፊት ህንድ ውስጥ ከተከፈተው ጉርድዋራ ዴርባባ ባናክ ከተባለው ቤተ እምነት ጋር ያገናኛል። በቨርጂኒያ መናሰስ በሲክ ማህበረሰብ በተዘጋጀው የኢድ በዓል ላይ ብዛት ያላቸው የተለያዩ ሃይማኖቶችን የሚከተሉ ማህበረሰቦች አባላት ተገኝተውበታል። የሂንዱ እምነት ተከታይዋ ማንጁ ማቱር እንዲህ ብለዋል።
ሁሉም ነገር ከሃይማኖት በላይ መሆን ያለበት ይመስለኛል። እንደ ሰብአዊ ፍጥሯን እርስ በርሳችን በደስታ መተሳሰርና የተሟላ ህይወት መኖር አለብን።
ኬሊ ጎልድበርግ የአይሁድ እምነት ተከታይ ሲሆኑ በኢድ በዓል ዝግጅት ላይ ሲገኙ የመጀመሪያ ጊዜያቸው ነው።
እንደዚህ አይነት ዝግጅቶች ከሌላ ማህበረሰብ ባህል ጋር ለመተዋወቅና ለመረዳት እድል ይፈጥራል። እስልምና የሰላም ሃይማኖት መሆኑን እንድናውቅ ይረዳናል። እንደዚህ ደግሞ ሙስሊሞችና የሌላ እምነት በሞሉበት አዳራሽ ታድሞ ይህንን ግንዛቤ ማግኘት ትልቅ እድል ነው። ከዚህ የተሻለ እድል አይገኝም።
ለሙስሊሞች ደግሞ በሲኮች ማህበረሰብ የተዘጋጀው ይህ የኢድ በዓል እየተባባሰ ነው ለተባለው እስልምና ጠልነት በቀጥታ ሳይሆን ለመወያየት እድል የሚፈጥር ነው። ዙልክፊካር ካዝሚ ሲኮች ባሰናዱት በዓል ላይ ከታደሙት የእስልምና እምነት ተከታዮች አንዱ ናቸው።
ከእስልምና ጠልነት በቀጥታ የተገናኙ ጉዳዮችን እንዴት ማስተናገድ እንደምንችልና መፍትሄ እንደምንፈልግ ሰዎች ሊያውቁ ይገባል።
የተለያዩ የሃይማኖት እምነቶች ተከታዮች ኅብረት በዋይት ሀውስ ቤተ መንግስት ትናንትና በተከናወነው ዝግጅትም ላይ ተንጸባርቋል። ፕሬዚደንት ጆ ባይደን እና ቀዳማዊት እመቤት ጂል ባይደን ባሰናዱት የኢድ አልፈጥር ግብዣ ላይ እድሜ ጠገቡን የሃይማኖት ነጻነት ለሁሉም የሚለውን የአሜሪካ መርህ እናጠናክራለን፣ እናከብራለን ሲሉ ቃል ገብተዋል።
አድማጮች፣ አሁን የዝግጅት ክፍላችንን ማስታወሻ እናሰማችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮች፣ ለምሽቱ ያዝነውንም በዚሁ መቋጨታችን ነው። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስመርና ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። ነገ ምሽት ረቡዕ ምሽት 3 ሰዓት ላይ